ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 24/27 2014 ዓ ም ዝግጅታችን ጀመረ። ዩናይትድ ስቴትስ ዘንድሮ የምትገኝበት ሁኔታ ፕሬዚደንቱ ለተወካዮች ምክር ቤቱም ለሕዝባቸውም ተናግረዋል።
ከሦስት ዓመታት በፊት አሜሪካን ወደ ቦታዋ የመመለስ ታላቅ ተግባር ጀምረን ነበር። ዛሬ ማታ ታዲያ ስለ ተገኙት ትልልቅ ስኬቶች ላጋራችሁ እፊታችሁ ቆሜያለሁ።
ዴሞክራቲክ ፓርቲውም ምላሽ ሰጥቷል።
Bullying people on Twitter doesn't fix bridges. It burns them.
ሰዎችን በትዊተር ማሸማቀል እንጂ።
የሚሽጋን ገዢ ግሪቸም ዊትመር ናቸው። ዘገባውን በአብይ ርዕስ ይዘናል። የምሁራን ትንታኔም አለ።
ፕሬዚደንቱ ዛሬ አደብ ገዝተዋል ማለት ይችላል። እውነቱን ለመናገር ብዙ ጊዜ ወጣ ብሎ ከጉዳይ መናገር፣ ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ
በጣም ትልቅ ቴንሽን ውጥረት የነበረበት ነበር ማለት ይቻላል።
ትንታኔው በዴሞክራሲ በተግባራችን
የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማታ በኮንግረስ ያደረጉት የአገር ይዞታ መግለጫ ንግግርና የዲሞክራቲክ ፓርቲው ምላሽ አንዱ አብይ ዜናችን ነው። ቻይና ውስጥ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር ዛሬም ከፍ ማለቱን የሀገሪቱ የጤና ባለስልጣናት አስታውቀዋል። በሌላ በኩል ከቻይና ውጪ የተጠቁ ተጨማሪ ሰዎች እየተገኙ መሆኑ የወረርሽኙን መስፋፋት እያመለከተ ነው ተብሏል። ሌሎችም አሉን።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማታ ሶስተኛውን ዓመታዊ የፕሬዚደንትነት ንግግራቸውን አድርገዋል። ፕሬዚደንቱ ስልጣናቸውን አግባብ ባልሆነ መንገድ ተጠቅመዋል፣ የሀገሪቱ ምክር ቤት በሳቸው ላይ የሚያካሂደውን የምርመራ ጥረት አሰናክለዋል በሚል ከተመሰረተባቸው ክስ የሕግ መወሰኛው ምክር ቤት ዛሬ ማታ ድምጽ ይሰጣል። ነጻ ነው የሚያደርጋቸው ተብሎም ይጠበቃል። ትራምፕ ትናንት ስለ ሀገሪቱ መጻኢ ፖሊሲና ቅድሚያ ስለሚሰጥባቸው ጉዳዮች ለምክር ቤቱ ባደረጉት ዓመታዊ ንግግር በሀገር ውስጥ በተገኘው ስኬት ላይ ያተኮረ እንደነበረ ንግግራቸው ተገልጿል። ከዜና በኋላ በሚቀርበው አብይ ርዕስ የዲሞክራቶችን ምላሽ ያካተተ ዝርዝር ዘገባ ይኖረናል። ትንታኔ የሚሰጡ እንግዶችም ወደ ኋላ ላይ ይዘን እንቀርባለን። ቻይና ውስጥ በኮሮና ቫይረስ ሳቢያ የሞቱ ሰዎች ቁጥር ዛሬም ከፍ ማለቱን የሀገሪቱ የጤና ባለስልጣናት እየተናገሩ ናቸው። በሌላ በኩል ከቻይና ውጪ በቫይረሱ የተጠቁ ተጨማሪ ሰዎች እየተገኙ መሆኑ የወረርሽኙን መስፋፋት ያመለክታል። በሽታው ከቻይና ውጪ በበርካታ ሀገሮች ቢከሰትም የዓለም የጤና ድርጅት ኮሮና ቫይረስ እስካሁን ዓለም አቀፍ ወረርሽኝ ደረጃ ላይ እንዳልደረሰን የተናገረው የድርጅቱ የአገር ውስጥና የዓለም አቀፍ ወረርሽኞች ክፍል ዲሬክተር ዶክተር ሲልቪ ብራያንድ ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል የበሽታው አሰረጫጨት ከአንድ በላይ የመቀስቀሻ ማዕከሎች ያሉት ወረርሽኝ ምዕራፍ ላይ ነው የሚገኘው ሲሉ አስረድተዋል። እስከ ዛሬ ረቡዕ ድረስ የሚበዙት ቻይና ውስጥ ሆኖ በሽታው ከተከሰተበት ከታህሳስ ወዲህ 490 ሰዎች ሕይወታቸውን አጥተዋል። የታመሙት ሰዎች ቁጥር ደግሞ ከ24,000 እንዳለፈ ነው የሚነገረው። ይህ በዚህ እንዳለ የዩናይትድ ስቴትስ የመከላከያ ሚኒስቴር ውሃን ከተማ የቻይናዋ ውሃን ከተማ የነበሩ ወደ 350 አሜሪካውያንን በሁለት አውሮፕላኖች ተሳፍረው ከከተማዋ እንዲወጡ መደረጉን አስታውቋል። ካሊፎርኒያ የሚገኙ ሁለት የጦር ሰፈሮች ዛሬ ይገባሉ ነው የተባለው። ሌሎች አውሮፕላኖችም ሊላኩ እንደሚችሉ የውጭ ጉዳይ ሚኒስቴር ገልጿል። ተጨማሪ ዝርዝር መረጃ ግን አልሰጠም። ይህ በእንዲህ እንዳለ ሁለት የዩናይትድ ስቴትስ አየር መንገዶች ወደ ሆንግ ኮንግ በረራቸውን ለጊዜው ማቋረጣቸውን አስታውቀዋል። አሜሪካን አየር መንገድና ዩናይትድ በረራቸውን እስከ አውሮፓውያኑ የካቲት 20 ድረስ እንደሚያቋርጡ ነው ያስታወቁት። በሌላ ዜና የሆንግ ኮንግ የሕክምና ሰራተኞች በግዛቲቱ የመጀመሪያው የቫይረሱ ተጠቂ ሕይወቱ ማለፉን ተከትሎ ትናንትና ለሁለተኛ ተከታታይ ቀን የስራ ማቆም አድማ አካሂደዋል። በሌላ በኩል የቻይና ውሃን ከተማ የቪሮሎጂ የቫይረስ ጥናት ኤክስፐርቶች ያካሄዱትና ኔቸር መጽሔት ላይ የወጣ አንድ ጥናት አዲሱ ቫይረስ ጄኔቲካዊ ወይም ዘረመል ተፈጥሮ በደቡባዊ ሁናን ከሚገኙ የሌሊት ወፎች ላይ ከተገኘው ቫይረስ ጋር በ96% ተመሳሳይነት እንዳለው ይገልጻል። በኮሮና ቫይረስ ዜና ላይ ስንቆይ በጃፓኗ የዮኮሃማ ወደብ ተለይታ እንድትቆይ በተደረገችው መርከብ 10 ሰዎች ለቫይረሱ መጋለጣቸው በምርመራ መረጋገጡን የጃፓን የጤና ጥበቃ ሚኒስትር ዛሬ አስታውቀዋል። ማይክል ብራውን ያጠናቀረው አጭር ዘገባ አለ፣ አሉላ ከበደ ይዞታል።
የጤና ሚኒስትሩ ካትሱኖቦ ካቶ ናቸው። መርከቢቱ ላይ ከነበሩት ተጓዦች በ31 ላይ የተደረገ ምርመራ 10 ሰዎች ለኮሮና ቫይረስ መጋለጣቸውን መረጋገጡን ይፋ ያደረጉት ለቫይረሱ መጋለጣቸው በምርመራ የተረጋገጠው እነኚህ ሰዎች ዛሬ ከማለዳው 1:30 ላይ ነው ከመርከቢቱ ከወረዱ በኋላ በጃፓን የወደብ ጠባቂዎች እርዳታ ካናጋዋ ወደሚገኝ የሕክምና ተቋም የተወሰዱት ነው ያሉት የጤና ሚኒስትሩ። ሚኒስትር ካቶ አክለውም የመጀመሪያው ምርመራ ሰኞ ማታ አንድ የሆንግ ኮንግ ተወላጅ የሆኑ አዛውንት ለቫይረሱ መጋለጣቸው ከተረጋገጠ በኋላ መካሄዱን አመልክተዋል። አዛውንቱ ባለፈው ወር የኮሮና ቫይረስ መነሻ ወደሆነችው የቻይናዋ ውሃን ከተማ ተጉዘው እንደነበርም ሚኒስትሩ ጠቁመዋል። መርከቢቱ ላይ ከነበሩት ሰዎች 273 መመርመራቸውን፣ ለጊዜው የ31 ውጤት መታወቁና ከእነኚህም ውስጥ 10 ለቫይረሱ መጋለጣቸው መረጋገጡን ዜናው አክሎ አመልክቷል። 3700 የግዙፊቱ የካርኒቫል መርከብ ተሳፋሪዎች ግን ለ14 ቀናት ባሉበት ከሌሎች ሳይቀላቀሉ እንደሚቆዩ የጃፓኑ ጤና ሚኒስትር ካትሱኖቡ ካቶ አስታውቀዋል።
በመጨረሻም አድማጮች፣ ኢትዮጵያን በተለያዩ ዓለም አቀፍ ውድድሮች የወከለው አትሌት አባዲ ሀዲስ ከዚህ ዓለም በሞት ተለይቷል። አትሌቱ በመቀለ አይደር ሬፈራል ሆስፒታል ሲታከም ቆይቶ ዛሬ ጠዋት ሕይወቱ ማለፉን የመቀሌው ዘጋቢያችን ሙሉጌታ አጽብሃ ዘገባ ልኮልናል። እንሆ
የ22 ዓመቱ ወጣት አትሌት አባዲ ሀዲስ ላለፉት 3 ወራት የልብ ሕክምና ሲከታተል ከቆየ በኋላ ነው በመቀለ አይደር ሪፈራል ሆስፒታል ሕይወቱ ያለፈው። አትሌት አባዲ በኦሎምፒክና በዓለም ሻምፒዮና ኢትዮጵያን በመወከል በተለያዩ ውድድሮች ተሳትፏል። አትሌት አባዲ ሀዲስ በትግራይ ክልል እንዳመኮን ወረዳ ጥር 27990 ዓ.ም ተወለደ። የኢትዮጵያ አትሌቲክስ ፌዴሬሽን ያወጣው መረጃ እንደሚያሳየው በእንዳመኮኒ የአትሌቲክስ ማሰልጠኛ ጣቢያ ነው አባዲ ሀዲስ አትሌቲክስ የጀመረው። ማይጨው አትሌቲክስ ማሰልጠኛ ማዕከል ገብቶ መደበኛ ስልጠናውን ሲያጠናቀቅ ትራንስ ኢትዮጵያ አትሌቲክስ ክለብ በመቀላቀል ህይወቱ እስካለፈበት ድረስ ክለቡን፣ ክልሉን እና ሀገሩን ስም ሲያስጠራ የነበረ አትሌት ነው። በብራዚል ሪዮ ዴ ጄኔሮ በተካሄደው የ2016 የኦሎምፒክ ጨዋታዎች በ10,000 ሜትር፣ በዶሃ ኳታር በተካሄደው የ2019 የዓለም አትሌቲክስ ሻምፒዮና በ5,000 ሜትር እንዲሁም በለንደን በተካሄደው የ2017 የዓለም አትሌቲክስ ሻምፒዮና በ10,000 ሜትር ውድድሮች ተሳትፏል። የትራንስ ኢትዮጵያ ስፖርት ክለብ ስራ አስኪያጅ አቶ እያሱ ወልደትንሳይን ለቪኦኤ እንደተናገሩት አትሌት አባዲ በትራንስ ኢትዮጵያ ተወዳጅና ጠንካራ አትሌት ነበረ ብለዋል።
በ2005 ዓ.ም ነው የገባ ወደ ትራንስ። ከገባበት ቀን ጀምሮ አሰልጣኝ በሚገባ የሚሰጠውን በመስራት እና ለሩጫ ያለውን ፍላጎት የለተ መኖርን እና ከስራ ባልደረቦች ደግሞ በጣም ተግባቢና ለስራው ታታሪ ሆኖ ለክለቡ ደግሞ ፍቅር ያለው
ሀዲስ አስክሬን ዛሬ ጠዋት ወደ ትውልድ ስፍራው የተሸኘ ሲሆን የቀብር ስነ ስርዓቱም በነገው ዕለት የስፖርት አፍቃሪዎች፣ ወዳጅ ዘመድ በተገኙበት በእንዳመኮኒ ወረዳ ስምረት ቀበሌ ስላሴ ቤተክርስቲያን እንደሚከናወን ታውቋል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታ እናመሰግናለን ለአትሌት አባዲ ቤተሰቦች መጽናናት እንመኛለን። ለሰዓቱ ያለን ዜና በዚሁ ያበቃል።
ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 27 ዓ.ም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ስለ ኮሮና ቫይረስ ባለስልጣንና ባለሙያ ይዘናል።
ኢትዮጵያ በሰጤና ስትሪች ባለው ናሽናል ፐብሊክ ሄልዝ ኢመርጀንሲ ማኔጅመንት በምንለው ቲም ክትትል ይደረጋል። በክልሎችም ባለው በተለይ በስልካቸው ጥሪ እየተደረገ ያሉበት ሁኔታ ቼክ የማድረግ መጀመሪያ ከላይ በተለይ ቁጥራቸውን ትንሽ በነበረበት ሰዓት በተለይ ከው
ይቅርታ ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ናቸው።
እዚህ ላይ አክቹዋሊ ጥሩ ዜና ነው ያለው። ይሄ ሰዎች ምልክት ሳይኖራቸው ሌላ ሰው የማስተላለፍ እድል አላቸው ተብሎ የነበረው ከጀርመን መጣ አንድ ጥናት ነው። ትናንትና ግን የወጣው ኢንፎርሜሽን እንደሚለው አክቹዋሊ የኢንፎርሜሽን ስህተት ነበረው፣ ሳይሳብም አይቀርም። እንደውም
ፕሮፌሰር ዳውድ ሰይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ናቸው። በዚህ ምሽት ሁለቱም ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ሦስተኛውን ዓመታዊ ንግግራቸውን አድርገዋል። ፕሬዚደንቱ ሥልጣናቸውን ያላግባብ ተጠቅመዋል፣ የአገሪቱ የተወካዮች ምክር ቤት ሲያደርግባቸው የነበረውን ምርመራ ሂደት አሰናክለዋል በሚል በሕግ መምሪያው ከተመሠረተባቸው ክስ የሕግ መወሰኛ ምክር ቤቱ ዛሬ ነጻ ያደርጋቸዋል የሚል ግምት አይሎ እየተጠበቀ ነው። ሚስተር ትራምፕ ትናንት ስለ ሀገሪቱ መጻኢ ፖሊሲና አስተዳደራቸው ቅድሚያ ስለሚሰጥባቸው ጉዳዮች ለምክር ቤቱ ያደረጉት ንግግር አስገኝቻለሁ ባሏቸው የሀገር ውስጥና ከውጭ ጋርም የተያያዙ ስኬቶች ላይ ያተኮረ ነበር። የትናንቱ የሀገሪቱ ሁኔታ የፕሬዝደንቱ ንግግር በአመዛኙ ለመጪው ፕሬዝደንታዊ ምርጫ የመራጭ አሜሪካውያንን ቀልብ ለመሳብ የታለመ ነው የሚል አስተያየት የሰጡ አሉ። ሪፖርተራችን ካትሪን ጊብሰን ያጠናቀረችው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
ማዳም ስፒከር ዘ ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስለ ሀገሪቱ አጠቃላይ ሁኔታ ባደረጉት ዓመታዊ ንግግር እንደ አውሮፓ አቆጣጠር በ2016 ዓ.ም ለፕሬዚዳንትነት በተወዳደሩበት ወቅት የገቡትን ቃል መፈጸማቸውን በማስታወስ ጀምረዋል።
3 years ago we launched the great American comeback.
ከሶስት ዓመታት በፊት አሜሪካን ወደ ቦታዋ የመመለስ ታላቅ ተግባር ጀምረን ነበር። ዛሬ ማታ ታዲያ ስለተገኙት ትልልቅ ስኬቶች ላጋራችሁ እፊታችሁ ቆሚያለሁ።
ትራምፕ ሁለት ወራት ካልሞላ ጊዜ በፊት በሕዝብ ተወካዮች ምክር ቤት ክስ በቀረበባቸው ሕንጻ ውስጥ ሆነው ባደረጉት ዓመታዊ ንግግር የሕግ መወሰኛው ምክር ቤት ስለሚያካሄደው የክስ ሂደት ያነሱት ነገር አልነበረም። ነገር ግን ዲሞክራቶች የሚበዙበት የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ለሰላምታ እጃቸውን ሲዘረጉ ትራምፕ አልጨበጧቸውም። የፕሬዝዳንቱ ንግግር ትኩረት የሀገሪቱን ኢኮኖሚ ለማጠናከር ባደረጉ ጥረት ላይ ነበር።
If we hadn't reversed the failed economic policies of the previous administration
በቀደመው አስተዳደር ወቅት የነበረውን የከሸፈ ኢኮኖሚ ፖሊሲ ባናስተካክል ኖሮ ዓለም በአሜሪካ ለታየው ትልቅ የኢኮኖሚ ስኬት ምስክር ባልሆነ ነበር።
በያዝነው ዓመት የሚደረገውን ፕሬዝዳንታዊ ምርጫን በሚመለከት ትራምፕ የ49% ሕዝብ ድጋፍ አግኝተዋል። ንግግራቸው ካተኮረባቸው ነጥቦች መካከል መሠረተ ልማትንና የጤና ጥበቃን ያካተቱ የሀገር ውስጥ ፖሊሲ እቅዶች ነበሩ። የኮሮና ቫይረስ ቀውስን በሚመለከት ደግሞ ዩናይትድ ስቴትስ እየሰራችበት መሆኗን ለህዝቡ ማረጋገጫ ሰጥቷል።
We are coordinating with the Chinese government and working closely together
ከቻይና መንግስት ጋር በመተባበር እየሰራን ነው። ቻይና ስለገባው ኮሮና ቫይረስ በቅርብ አብረን እየሰራን ነው። ዜጎቻችንን ከዚህ አደጋ ለመጠበቅ አስተዳደሪ የሚያስፈልገውን እርምጃ ሁሉ ይወስዳል።
ትራምፕ አስተዳደራቸው ቅድሚያ ስለሚሰጥባቸው ቁልፍ የውጭ ፖሊሲዎችም ተናግረዋል። ትራምፕ በቅርቡ በዩናይትድ ስቴትስ ድሮን ስለተገደሉት ኢራናዊ ጀነራል ቃስም ሱሌማኒም አንስተዋል። ኢራን ውስጥ ለሚካሄዱት ተቃውሞዎች በተናገሩበት ወቅት ስለ ዲፕሎማሲያዊ ንግግርም ማንሳታቸው አልቀረም።
The Iranian regime must abandon its pursuit of nuclear weapons, stop spreading terror.
የኢራን መንግስት የኒውክሌር መሳሪያ መስራት እቅዱን መተው አለበት። ሽብርና ሞት ውድመት ማስፋፋቱን ትቶ ለህዝብ የሚጠቅም ስራ መስራት ቢጀምር ይሻላል።
አስተዳደራቸው ለመካከለኛው ምስራቅ የሰላም መፍትሄ ሊሆን የሚችል ዘዴ አግኝቷል ይላሉ ፕሬዝዳንቱ።
Recognizing that all past attempts have failed, we must be determined and creative in order to
ያለፉት ሙከራዎች ሁሉ የከሸፉ መሆናቸውን በመረዳት በክልሉ መረጋጋት እንዲፈጠርና በሚሊዮኖች ለሚቆጠሩ ወጣቶች የተሻለ መጻኢ ዕድል እንዲኖራቸው የሚያስችል ለውጥ ማምጣት ቁርጠኛና አፍላቂ መሆን አለብን።
ፕሬዝዳንቱ የዩናይትድ ስቴትስ ወታደሮች ከአፍጋኒስታን ስለመውጣት ጉዳይ ማንስተዋል። የሚቺጋን ክፍለ ግዛት አስተዳዳሪ ግሬቸን ዊትመር ዲሞክራሲያዊ ፓርቲን ወክለው ለፕሬዝዳንቱ ንግግር ምላሽ ሰጥቷል። ሚቺጋን በያዝነው ዓመት የምርጫ ውሳኔ ላይ አብይ ሚና ሊኖራት የሚችል ተደርጋ ትታያለች።
Bullying people on Twitter doesn't fix bridges. It burns them.
ሰዎችን በትዊተር ማሸማቀቅ ድልድይን አያገናኝም፣ ያቃጥላል እንጂ።
ፕሬዝዳንቱ ዓመታዊውን ንግግር ሪፑብሊካውያን ደጋፊዎቻቸውን ለማስተባበርና እንደገና ለመመረጥ በሚያደርጉት ጥረት የመራጮችን ቀልብ ለመሳብ ተጠቅመውበታል ይላሉ ጌሪ ካኖሊን የመሳሰሉት በርካታ ዲሞክራቶች። ህጋዊ ሰነድ በሌላቸው መጤዎች ላይ ማትኮራቸውንና በዩናይትድ ስቴትስ፣ በካናዳና በሜክሲኮ መካከል የተደረሰው አዲስ የንግድ ስምምነት የዲሞክራቶች አስተዋጽኦን አለመጥቀሳቸው እንደ ምሳሌ አቅርበዋል።
That was another in your face missed opportunity. I'm not even going to acknowledge your help.
ይህም ሌላ አይናውጣና ሊስተካከል ይገባ የነበረ ተግባር ነው። ለእናንተ ጥረትና ድጋፍ እውቅና አልሰጥም። ስኬት እንድታገኝ የረዱህን ሰዎች እንደዛ ስታደርግ ምን እንደምታገኝበት አላውቅም።
ፕሬዚደንት ትራምፕ የሀገሪቱ ምክትል ፕሬዚደንትና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ወዳሉበት ቦታ ቀረብ ብለው የንግግራቸውን ቅጂ ሲሰጡ ፔሎሲ ለሰላምታ እጃቸውን ሲዘረጉ ትራምፕ ሳይጨብጧቸው ዞር አሉ። በሳቸው ላይ የተመሰረተውን ክስ በመሩት ናንሲ ፔሎሲ ላይ ያላቸውን ምሬት የሚያንጸባርቅ ተደርጎ ታይቷል። ፕሬዚደንት ትራምፕ ንግግራቸውን እንዳበቁ ታዲያ ናንሲ ፔሎሲ ንግግራቸውን ከመጀመራቸው በፊት የሰጧቸውን ቅጂ በሁለት ቀደው ጣሉት። ከነበረው ሁኔታ አንጻር ሲታይ ተገቢ ምላሽ ነው ሲሉ ፔሎሲ ወደኋላ ለጋዜጠኞች ተናግረዋል።
አመሰግናለሁ አንዳነች። በዚህ ምሽት በዲሞክራሲ በተግባር የምሁራን ትንታኔ ይዘናል። በዚህ በትናንትናው የፕሬዝደንቱ ንግግር ላይ ወደ ተከታዩ የመጽሔት ርዕስ እናልፋለን። የዕለቱን አብይ ርዕስ ነበር የሰማችሁት። በደቡብ ክልል ሸካ ዞን ቴፒ ከተማ ውስጥ በጸጥታ አስከባሪዎችና በነዋሪዎች መካከል ተከሰተ በተባለ ግጭት የስምንት ሰው ሕይወት ማለፉን፣ ከ20 በላይ ሲቪሎች መቁሰላቸውን የዓይን እማኝ ነን ያሉ ለቪኦኤ በስልክ ገልጸዋል። እልባት ያልተገኘለት የቴፒ ከተማ ቀውስ ትናንት እንደገና የተቀሰቀሰው ብለዋል እማኞቹ፣ ከአንድ መጠጥ ቤት ውስጥ ፖሊስ በወንጀል የተጠረጠረ ሰው ለመያዝ ሲሞክር በተከፈተ ተኩስ የፖሊስ ባልደረባው ተመትቶ መገደሉን ተከትሎ ነው። የከተማው እንቅስቃሴ መቋረጡና ሆስፒታልና ዩኒቨርሲቲን ጨምሮ ሌሎችም የመንግሥትና የግል ተቋማት መዘጋታቸውም ተገልጿል። ሁኔታው እየተጣራ መሆኑን የክልሉ የሰላምና ጸጥታ ቢሮ ለቪኦኤ ገልጿል። ሐዋሳ የሚገኘው ሪፖርተራችን ዮናታን ዘብዴዎስ ተጨማሪ ይዟል።
ትናንት ከቀትር በኋላ 10 ሰዓት ገደማ በደቡብ ክልል ሸካ ዞን ቴፒ ከተማ ያኒማኞች በጸጥታ ኃይልና በህዝብ መካከል ተፈጠረ ባሉት ግጭት የ8 ሰዎች ህይወት ማለፉና ከ20 በላይ ሲቪሎች መቁሰላቸውን ስማቸው እንዳይነገር የጠየቁ ያኒማኝ በስልክ ለቪኦኤ ተናግሯል።
ከተማው ውስጥ ይገርማል አውቶማቲክ በቃ ፈጣሪ ያደረፈው ተርፎ እንጂ የተወሰደው እርምጃ ይሄ ነው የሚባል ቀላል ነገርም አይደለም። ከዛ ውስጥ 8 ሰዎች አሁን ሞቷል። አሁን 3 ሰው ቀብረን ነው የመጣን። እንዲሁም
ለአመታት እልባት ያላገኘው የቴፒ ከተማ ቀውስ ትላንት አመሻሽ ላይ የተቀሰቀሰው ከአንድ መጠጥ ቤት ተጠርጣሪ ወንጀለኛ ለመያዝ ፖሊስ ሞክር በተከፈተ ተኩስ ፖሊስ መሞቱን ተከትሎ መሆኑን ታውቋል።
የሆነ አንድ ተጠርጣሪ አለ ተብሎ ያንን ተጠርጣሪ እንይዛለን ብለው መጥቶ መኪና ቆሞ ልዩ ኃይል ወደ መጠጥ ቤቱ ገባ። ስጋ ቤትም መጠጥ ቤትም አንድ ላይ ነው። እዛ ገቡ። እዛ ከገቡ በኋላ ግብግብ እያያዛሉ ናውጣ ብሎ ወዲያውኑ በህጋዊነት ይዞ እንደማውጣት እዛው በሰደፍ በምን ዱላ ሲጀምሩ ከሱ ጋር ሲያያዙ ያንን መታው ብሎ እንግዲህ የሚተኩሰው ማን ነው? እዛ ውስጥ ያለ ልዩ ኃይል ነው። ሌላ መሳሪያ የያዘ የለም። እርስ በራሳቸው ተማቶ ይሁኑ አንደኛው እዛ ውስጥ ይሞታል።
ሌሎች የከተማው ነዋሪዎችም ያዩትን ለቪኦኤ በስልክ ደውለው ተናግሯል።
እስካሁን ድረስ ያሉት አሁን ቴፒ ላይ 8 ሰዎች ሞተዋል። ብሔር ብሔረሰቦች በልዩ ኃይልና በዞን ፖሊስ አማካኝነት ወጥተው መከላከያ ሬሳ እያነሳ ነው ያለው። በጠቅላላ ይኸው ለሞ ኃይላን ይሰናል ብለው ነው መሰል ከሚዛንም አድርገው እያስገቡ ነው ያሉት። በኦራል ህዝቡ እንዴት ነው እኛን ሰሚ አካል አጣን እያለ ነው ያለ ነው። ይኸው በቃ አሁን ቴፒ ከተማ እንዳለ ድንኳን በድንኳን ሆናለች።
8 ሰዎች ሞተዋል ብለውኛል። ከሞቱ ሰዎች ውስጥ እነማንን ያውቃሉ? እነማን ናቸው የሞቱት ዛሬ የተገደሉት?
እኔ አንድ ከሾኮ ከተማው የሚባል ልጅ ዋና ቆርጫ በር የምትባል ከተማ ላይ ስጋ ሻጭ ነው፣ ሸኮ ነው ሙቷል። እዚህ ደግሞ ድንገረች ላይ ያለው አንድ ወጣት መጀንግር ቶቤል የሚባለው ልጅን አሯሩጦውት በመግደል እስካሁን ድረስ ሬሳው አልተነሳም። ይሄ ነገር እንዴት ነው? ኢትዮጵያ ህዝብ እንጃ ሰሚ አጥተናል።
ጥቃት እያደረሰ ያለው ወይም እየገደለ ያለው ልዩ ኃይል ነው ብሎኛል። ከልዩ ኃይል ጋር የሚታኮስ ያለው ማን ነው?
ማንም አይታኮስ ማንም የለም።
ጓደኛው ቴፒ ከተማ ላይ ያለው ነገር አሁን መንግስት አልባ ነው እየሆነ ያለው እና ምን አለ መሰለ ይሄ ጥያቄ ከመጠየቅ ከጀመረ በጣም ብዙ አመታት ነው የቆየ እና ሰሚና መንግስትን ያጣ ነው። ህዝብ ዝም ብሎ እየሞተ ነው። የወገን ደም እየፈሰሰ ነው። ለሟች ቤተሰብ እንኳን ተጠያቂ እያጣ ነው። መንግስትን ነው የምንጠይቀው? ግለሰብን ነው የምንጠይቀው? የሚሰማን ያስፈልገናል እኮ እኛ የሚሰዳ። እስካሁን 7 ሰው ሞቷል። ንጹ
እነማን ናቸው የሞቱ ታውቃቸዋለህ? ከሞቱት ውስጥ
ይሁን በደንብ ስማቸው ማውቃቸው ልጆች ኖቤል ከተማው ባጃጅ ሹፌሩ ማን ነው አቡሌ ገባ፣ እነዚህ ልጆች ናቸው። ስማቸው ማይታወቅ ደግሞ በመረጃ በፎቶ ልስጥክ። አሁን የዛሬ
እነዚህ ምን ሲያደርጉ ነው የተገደሉት?
ምንም አይነት እንቅስቃሴ የለም። በቃ አንድ ይሁን እውነታውን ነገር ልንገር፣ ከአንድ ከልዩ ኃይል አካል ጋር አንድ ግለሰብ ተጋጨ። ከዛ በኋላ ከተማ ውስጥ ተኩስ ተከፈተ።
በአንድ ወጣት መካከልና በልዩ ኃይል መካከል የተፈጠረው ግጭት መንስኤው ምንድን ነው?
ይኸው መንስኤው የቆየ ነው። ይሄ መዋቅር ጥያቄ ነው። ያን ጥያቄ ለመቀልበስ ምንድን ነው የሚባለው በሚሊተሪ እንትንን ህዝብን ለመቆጣጠር ነው የፈለጉት እነሱ። በቃ ህዝቡ ደግሞ ተቀባይነት አይኖረውም። መንግስት ደግሞ ህዝብ ነው። ህዝብ ሲመርጠው አሁን መንግስት ሊያስተዳድር የሚችለው።
ይህን ጉዳይ በተከታታይ ስንዘግብም ስንከታተልም ነበር። ዛሬ ግን በልዩ ኃይልና በአንድ ወጣት መካከል የተፈጠረው ግጭት
በዞን ፖሊስ ሲጀመር ወረዳ ላይ ዞን ፖሊስ አያስፈልግም ህግ ስለሌለ ነው መጥቶ ያስቀመጡት። እሱ ከመንግስቱ የማይፈቅደው ነገር ነው። በመጀመሪያ
እናንተ አሁን የት ነው ያላችሁት? ስልክ ከኔ ጋር ስታወሩ የት ናቸውን ስልክ የምታወሩ ያለው?
ይህን እንኳን ልነግር ፈቃደኛ አይደለሁም።
የቴፒ ሆስፒታል ሰራተኛ መሆናቸውን የሚናገሩትም ሁኔታው ከባድ ነበር ነው ያሉት።
ዮሴፍ አራጎ ይባላሉ። እኔ ሐኪም ነኝ። አሁን ያው ስራችንን ለቀን ወጥተናል። ኃላፊነት የሚወስድ ሰው ስለሌለ ማለት ነው ስራችንን ለቀን ወጥተናል። ተሸሽገናል ሩጠን ማለት ነው። ቴፒ ሆስፒታል ነው፣ አጠቃላይ ሪፈራል ሆስፒታል ነው። የቴፒ ዩኒቨርሲቲ አሁን ዝግ ነው።
የከተማው መደበኛ እንቅስቃሴ መቋረጡና ሆስፒታልና የግል ተቋማት መዘጋታቸውን ገልጠዋል። ህይወታቸው ያለፈውን ሲቪሎችን በተመለከተ ከሶስተኛ ወገን የተሰጠ የተጣራ መረጃ እስካሁን የለም። የክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ከከተማው ውጭ በጉዞ ላይ መሆናቸውን ገልጠው ግጭቱ የተጣራ ነው፣ ስጠናቀቅ አጠቃላይ መረጃ እንሰጣለን ብሏል። ከጥያቄ ከመልካም አስተዳደርና ልማት ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩን ገልጠዋል። የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻሉም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቀው ነበር። የከተማው ነዋሪዎች እንደሚሉት ለዚህ ሁሉ ቀውስ መሰረታዊ ምክንያቱ ህዝብ ለአመታት ጠየቀው የመዋቅር ጥያቄ አለመመለሱና የሸካ ዞን የየኪ ወረዳና የቴፒ ከተማ ፖሊስ በቴፒ ከተማ መቀመጣቸው ነው ብሏል። የዞኑ ፖሊስ ከቴፒ ከተማ እንድነሳም በመጠየቅ ላይ ናቸው።
አሁን የዞኑ ፖሊስ የሚባል መዋቅር አለ አይደል? ወረዳ ከተማ ላይ ምን ይሰራል? ይሄ ይነሳልን ካለና ያ የታጠቀው ኃይል እየጓደረ ያለ የሚባለው ለምን አነሳው? አይፈለግም የተባለው መዋቅር ዞር ቢያደርጉለት ለተወሰነ እንትን እንደው ለህዝቡ ማለት ነው። አልፈለገው ነገር ይሄ ነው ብለው አሁን ብዙ ወጣት እያለቃለሁ። አስፈላጊነቱን ደግሞ ወይ በተሻሉ ሰዎች ማስረዳት የመጣበት ምክንያት
አመታት እንዳስቆጠረ የሚነገረው የቴፒ ከተማ ቀውስ በርካቶችን ለጉዳት ዳርጓል ነው ተባለው። ባለፉት 2 ዓመታት ደግሞ ከመዋቅርና ከአስተዳደር ጉዳዮች ጋር በተያያዘ ተባብሶ ዛሬም የሰው ህይወት የተቀጠፈ መሆኑን የከተማ ነዋሪዎች ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ወደ ተከታዩ ዘገባ አዲስ አበባን እንመለሳለን። ትናንት ማክሰኞ እኩለ ሌሊት ገደማ አዲስ አበባ ውስጥ 24 ተብሎ በሚጠራው አካባቢ ተፈጥሮ በነበረ ግጭት የሶስት ሰው ሕይወት ማለፉን የአካባቢው ነዋሪዎች ተናግረዋል። ግጭቱ በሕግ አስከባሪዎችና በአካባቢው በነበሩ ሰዎች መካከል የተቀሰቀሰ እንደነበር ተገልጿል። ፀሐይ ዳምጠው ወደዚያው ሄዳ ተከታዩን ዘግባለች።
ለደህንነት ስለምሰጋ ስሜን አልጠቅስም ያለው በተለምዶ 24 ቀበሌ ተብሎ የምጠራ ሰፈር ነዋሪ ወጣት ስለ ክስተቱ ለመንፈሳዊ ክብረ በዓል ዝግጅት እየተደረገ ህብረተሰቡ ጸሎት እያደረገ ያለ ነው ከሌሊቱ 6 ሰዓት ተኩል ጀምሮ ፖሊስ እርምጃ መውሰድ የጀመረው ስል ተናግሯል።
እኛም ቤተክርስቲያኑ የሰራ ነው ቅዳሜ 10 ሰዓት ጽላቱ ሲመጣ ማረፊያ ትንሽ ጎጆ ሰራንና አቁሙ ሲሉን እሺ ብለን ታዘን አቆሙ። ከዛ በኋላ እሁድ ዕለት መጥተው ያንን ቤት ሊመነቅሩ ቅዳሜ አስቆሙን። እሁድን አየናቸው። እሁድ እሁድ ስለሆነ ምንም አይሆንም ተብለን ቢሮም ስለማይገቡ በሚል ዝም አለን። ቤተ ክርስቲያን እንመስርት ብለን ጽድቅ ስራ ስለሰራን በማታ ጧፍ አብርተን በምንዘምርበት ሰዓት አዲስ አበባ ፖሊሶች ናቸው የካራማራ ፖሊሶች፣ እነሱ ሰጣ ገባ ፈጠሩ። ከኛ ጋር ገብተን ጽላቱን እናወጣለን ከዛ በኋላ እንበትናቸዋለን ሲሉ ጽላትም አታወጡም እኛንም አትበትኑንም።
የቦታ ባለቤትነትን በተመለከተ ከ15 ዓመት በፊት ጥያቄ ቀርቦበት በጊዜው በመንግስት ባለስልጣናት መቀያየር ምክንያት ምላሽ ሳያገኝ የቆየ መሆኑን ነው ስሜ አይጠቀስ ያለው ወጣት የተናገረውም።
ከዛሬ 15 ዓመት በፊትም ጠይቀን ነበር ያንን ቦታ አርከበን ቁባይ በነበረበት ሰዓት ግን አልተፈቀደልንም። እኛ አሁንም ያንንም አልደከምንም አልተውነውም። በመሀል እየጠየቅን ምን እያልን ብዙ ደብዳቤ ነበር። ጸጥታ አካል ሄድን ደብዳቤ ልናስገባ ስንል አንፈልግም አታስገቡ፣ ይሄ ጉዳይ ህግ ያዘውን ህግ ፍተዋል።
የአካባቢ ነዋሪ የሆነ ወጣት ቅዳሜ ቀን ማለትም ጥር 24 2012 ከቀኑ 10 ሰዓት ገደማ ግንባታ እንዳናካሄድ በደንብ አስከባሪዎች ተከልክለናል ስል ለአሜሪካ ድምፅ ተናግሯል። ቪኦኤ በትክክል የተፈጠረውንና እንዲሁም የደረሰን ጉዳት ለማጣራት ለፌዴራል ፖሊስ ህዝብ ግንኙነት ክፍል ቢደውልም ጉዳዩን በተመለከተ የአዲስ አበባ ከተማ ፖሊስ ማነጋገር እንዳለበት ተነግሮታል። የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኮማንደር ፋሲካ ለተደጋጋሚስ የስልክ ጥሪዎች ምላሽ አልሰጡም። በጉዳዩ ላይ የቦሌ ክፍለ ከተማ አስተዳደር አቶ ጥላሁን ፍቃዱ ተከታዩን ምላሽ ሰጥቷል።
በቅድሚያ ለተፈጠረው ችግር በራሴም በክፍለ ከተማ ስም የተሰማኝ ጥልቅ ሐዘን ልገልጽ እወዳለሁ። ካሉት እምነት ተቋማቶች ጋር ከኦርቶዶክስም ሆነ ከፕሮቴስታንት እንዲሁም ከሙስሊም አባቶችና ሌሎችም እምነቶች ጋር በጋራ አብረን መልካም ስራዎችን እንደሰራን ሁሉ በመልካም ስራዎች ደግሞ አንዳንድ አጋጣሚዎች ይከሰታሉ። ከዚህም ትላንትና በክፍለ ከተማችን ወረዳ 4 አካባቢ የተፈጠረው ችግር አንዱ ነው። ይህን ቤተ እምነት ከዚህ በፊት ቦታው ግሪን ኤሪያ ነው። ያንን ግሪን ኤሪያ ቤተክርስቲያን ያስፈልገናል ተብሎ ያልተጠየቀበት ሁኔታ ናለው። ቦታም ቤተክርስቲያን ሳይሆን ግሪን ኤሪያ ነው ቦታው ማለት ነው። ይህንን ነገር ሳይጠየቅ ይሄ ሲሰራም እንዲያፈርሱ በተደጋጋሚ ተነግሯቸዋል። ከሌላ ክፍለ ከተማ የመጡ የእምነት አባቶች አፈቃቀዱም ጭምር እኔም አውቀው እኛም እናውቀው በእምነቱ መሰረት አንድ ቤተክርስቲያን ሲተከል በጳጳስ መጥቶ በጳጳሶች ከባረኩት በኋላ እና በመንግስት ይሁንታ ካገኘ በኋላ ነው እንጂ ቤተክርስቲያን የሚተከለው። አንዳንድ ቦታዎች ላይ እንዲሁ ተነስቶ ቤተ እምነት አስመስሎ የሚሰሩ ነገሮች፣ ህገወጥ ተግባሮች እንዳሉና በተጨባጭ ዛሬም የተፈጸመው ነገር ቢኖር አንዱ ይሄ ነው ማለት ነው።
አቶ ጥላሁን ስለ ቦታ ባለቤትነትና የትናንትናውን ሌሊት እርምጃ አብራርቷል።
ቤተክርስቲያን ብቻ ሰን ሁሉንም ተቋማት የመደገፍ ኃላፊነት አለብን፣ የመደገፍ ግዴታም አለብን፣ ግዴታም ጭምር ማለት ነው። ነገር ግን ቦታ ባየን ቁጥር ይሄ ቦታ ለመስጊድ ይሆናል፣ ይሄ ቦታ ለቤተክርስቲያን ይሆናል፣ ይሄ ቦታ ለቸርች ይሆናል። አይናችን መሬቶችን ባየ ቁጥር መሬቶች ደስ ባሉን ቁጥር አይናችን ባልሆኑ ነገሮች ላይ እያማተረ ከሄደ አሁን ላየ ነው ጥሩ ላልሆነ ቀውሶች ስለሚዳርገን በሚቀጥለው ይሄ እንዳይደገም እኛም እንደ መንግስት መስራት ያለብንና ማድረግ ያለብን ነገር ከማህበረሰብ ከህብረተሰቡ ጋር እየተወያየን እንሄዳለን። ችግሮችን በጋራ እንፈታለን የሚል እምነት አለ። ብዙ ጊዜ ህገወጥ ፈረሳዎች ሌሊት ነው የሚፈርሱት። ለምንድን ነው ሌሊት የሚፈርሱት? ሌላ ክራይሲስ እንዳይተፈጠር ተብሎ ነው። ሁለተኛ ላይ አሁን ቀን ቢሆን ኖሮ መንገድ ይዘጋል፣ ቀን ቢሆን ኖሮ ብዙ ሙቀት ይነሳል፣ የብዙ ሰዎች ህይወት ያልፋል የሚል እንትን ስላለን ዛሬ የተጀመረ ነገር ሳይሆን ወትሮውንም ማታ ነው የሚፈርሰው። ክራይሲስን ለማሳነስ የሚሰራ ስራ እንጂ ሆን ተብሎ ይሄኛው ተብሎ ሳይሆን እስከዛሬ የሚሄድንበት ያለ ነገም ደግሞ የምንሄድበት ወይ ቢኖር ቀን ሲሆን ሁለት ሶስት ጉዳቶች ይኖሩታል።
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ታከሌ ኡማ በፌስቡክ ገጻቸው ላይ በግጭቱ የሁለት ወጣቶች ህይወት ማለፍ እንዳሳዘናቸው ገልጸው በየትኛው ወገን ያሉ የጥፋት አካላት በህግ እንደምጠየቁ እናደርጋለን ብለዋል። በስፍራው የሰፈነው ውጥረት የተነሳ ባንኮችና አንዳንድ ሆቴሎች ብቻ የተለመደ ስራቸውን ይከናወናሉ። ከሱቆችና የአልባሳት መደብሮች የተዘጉ በሮች ጎን በርካታ ሰዎች በቡድን በቡድን ሰብሰብ ብለው ሲነጋገሩ ማየት ችለናል። በታጠረው ቦታ ውስጥ ፍርስራሽ እንጨቶችና ሰማያዊ ድንኳን ጨርቅ ከርቀት ይታያል። ነገር ግን የጸጥታ ኃይሎች ቦታው ላይ በብዛት በመስፈራቸው ወደዛ ተጠግቶ ፎቶ ማንሳትም ሆነ ለመቅረጽ አይፈቀድም። በጉዳዩ ዙሪያ ተጨማሪ መረጃ እንዳገኘን ይዘን ለመመለስ እንሞክራለን። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ቀደም ሲል በፀሐይ ዘገባ ውስጥ እንደተጠቀሰው የሟች ቤተሰቦችን በቤታቸው ተገኝተው ያጽናኑትና አጥፊዎች በሕግ እንደሚጠየቁ የተናገሩት የአዲስ አበባ ምክትል ከንቲባ ታከለ ኡማ ሰባት ተጠርጣሪዎች በቁጥጥር ስር መዋላቸውን ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል።
ትላንትና ማታ በምሽት ሕጋዊም ባይሆን ቦታው በምሽት ግን መፍረስ አልነበረበትም። መንግስት ይህን አቋም አለው። ስለዚህ በዚህ ሂደት ተልእኮ የሰጠውንም ሰው ተልእኮ የሰጠውን አመራር ወይም በቤተ ክርስቲያን በኩልም ቢሆን መንግስት እያጣራ ይገኛል። እሱን ለህግ እናቀርባለን ብቻ ሰው ለህዝብም ይፋ እናደርጋለን። ምክንያቱም እኛ የምናምንበት ህገ ወጥም ቢሆን ራሳቸው ማፍረስ እንደሚችሉ በተደራጀው ኮሚቴ ከዚህ በፊት ይሰሩ ነበር። የኦርቶዶክስ ብቻ ሳይሆን የሙስሊምም የፕሮቴስታንትም የተቋቋመ ኮሚቴ የተደራጁ የተሰሩ ህገወጥ የሆኑ ቦታዎችን ራሳቸው ቆሞ ሲያፈርሱ ነበር። ነገም ያፈርሳሉ የሚል እምነት አለን። ምክንያቱም አንዱ የተስማማ ነው፣ መንግስት የሚገባቸውን ይሰጣቸዋል፣ የማይገባቸውን ደግሞ ራሳቸው ያፈርሳሉ የሚል እምነት ስለተያዘ ማለት ነው።
በተያያዘም ከዚሁ ጋር የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለሟች ቤተሰቦች መጽናናትን ተመኝተዋል። መንግስት አስፈላጊውን ማጣራት እንዲያደርግም አሳስበዋል።
ስራ አጥነት በጣም ቀንሷል። እሱ እውነት ነው። ስራ አጥነት 3.5% ነው አሁን። ያ ደግሞ ማለት ደግሞ በጣም ዝቅተኛ ነው።
የተከበራችሁ አድማጮች፣ የብፁዕ ወቅዱስ አቡነ ማትያስ ድምፅ እየተስተካከለ ነው። ቀደም ሲል ለተፈጠረው የድምፅ መምታታት ይቅርታ እንጠይቃለን።
በቦሌ ክፍለ ከተማ ወረዳ አስተዳደር ውስጥ አዲስ መቃኞ ቤተ ክርስቲያን መሰራቱን መነሻ በማድረግ በአካባቢው ምዕመናንና በከተማው የጸጥታ አካላት መካከል ጥር 26 ቀን 2012 ዓመተ ምህረት ከሌሊቱ 7 ሰዓት ሲሆን በተፈጠረው አለመግባባት የሁለት ሰዎች ሕይወት መጥፋቱንና ሌሎችንም የቆሰሉ ሰዎች እንዳሉ አጣሪዎች ካቀረቡት ሪፖርት በማረጋገጣችን በድርጊቱ ከፍተኛ ሐዘን ተሰምቶናል። እንዲህ አይነቱ ክስተት በሚፈጠርበት ጊዜ የግራ ቀኝ ወገኖች በሰከነና በሰለጠነ መንገድ ችግሩን በውይይት መፍታት ሲገባ ወደ ኃይል እርምጃ መገባቱና የሰዎች ሕይወት መጥፋቱ ቤተ ክርስቲያኒቱን በእጅጉ አሳዝነዋታል። በመሆኑም የተፈጠረውን ችግር ማደንና ጉዳዩ የሚመለከታቸው የመንግስት አካላት ዝርዝር ጉዳዩን በማጣራትና ለተፈጸመው ችግር ተጠያቂ የሆኑትን አካላት ለሕግ በማቅረብ ተገቢውን ውሳኔ እንዲያገኙ እንዲያደርግና የወንጀል ምርመራ የማጣራት ሂደቱን አስመልክቶ ዝርዝር ሪፖርት ለሕዝቡ ይፋ እንዲደረግ በቅድስት ቤተ ክርስቲያናችን ስም ጥሪያችንን እናስተላልፋለን።
የአዲስ አበባ ፖሊስ ኮሚሽን የችግሩን መንስኤ ለማግኘት ምርመራ መጀመሩንና ውጤቱም በአጭር ጊዜ ውስጥ ለሕዝብ እንደሚገለጽ ለአገሩ ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አሁን አዲስ አበባ ላይ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። amharic.voanews.com ዌብሳይታችን ነው። ዝግጅቶቻችንን በቀጥታ ማግኘት ትችላላችሁ። እንዲሁም የቀደሙ ዝግጅቶችንም ማግኘት ትችላላችሁ። ከዚያው በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ፌስቡክ ላይቭ ላይ እንገኛለን። በአሃዱ ራዲዮ 94.3 ላይም በየዕለቱ ከምሽቱ 3 ሰዓት ጀምሮ ከሰኞ እስከ አርብ እንገኛለን። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማዳመጥ ትችላላችሁ፣ መሳተፍም ትችላላችሁ። እንዲሁም ዝግጅቶች ከዚህ ከመደበኛው ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድትከታተሉ እንጋብዛለን። የፕሮግራም ማሳሰቢያ አለን። ለጥያቄዎ መልስ የኢትዮጵያ ምርጫ ቦርድ ስልጣን እስከምንና በምን ጉዳዮች ላይ ነው? ጥያቄዎች አሉ። ተቃዋሚዎች የሚያነሷቸው የምርጫ ጊዜና አላሰራ ያሏቸውን የምርጫ ድንጋጌዎችን ማካቶ ሌሎችን በርከት ያሉ ጥያቄዎች እየተነሱ ነው። ለጥያቄዎቻችሁ መልስ እንዲሰጡ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳን ጋብዘናል። ወይዘሪት ብርቱካን የፊታችን አርብ ጥር 29 2012 ዓመተ ምህረት ከጠዋቱ 4 ሰዓት በዋሽንግተን ዲሲ አቆጣጠር፣ በአዲስ አበባ አቆጣጠር ደግሞ ከምሽቱ 12 ሰዓት ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በስልክ ቁጥራችን 2022059942 የውስጥ መስመር 14 በነጻ መትደውሉበት ተዘዋዋሪ መስመራችን ነው። እንዲሁም በኢሜይል horn@voanews.com ላይ በፌስቡክና በትዊተርም እናስተናግዳለን። ወይዘሪት ብርቱካን ሚደቅሳ ለጥያቄዎቻችሁ መልስ ይሰጣሉ። የፊታችን አርብ ጥር 29 2012 ዓመተ ምህረት ለጥያቄዎ መልስ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኗ ናሽዋን ካሊነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ወደ ተከታዩ የምሽቱ ዝግጅት እንለፍ። ዴሞክራሲ በተግባር የዛሬው የዴሞክራሲ በተግባር ርዕሳችን የፕሬዚደንት ዶናልድ ትራምፕ የትናንትና ምሽት የዩናይትድ ስቴትስ የአሁን መገኛ ሁኔታ ንግግር ነው። ፕሬዚደንቱ ዩናይትድ ስቴትስ እስካሁን ድረስ ታይቶ በማይታወቅ ሁኔታ ጠንካራ ነች አገሬ ብለዋል። ለመሆኑ የትናንትና ምሽቱ ንግግር በፕሬዚደንት ዶናልድ ትራምፕ እንደተገለጸው በእውን ጠንካራ ነው? ችግሮችስ ነበሩበት? ሌሎችንም ጥያቄዎች አንስተን ባለሙያዎችን ጋብዘናል። የሰሜን ካሮላይና ኤንቲ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ብሩክ ኃይሉና የኮሊን ኮሌጅ ቴክሳስ የኢኮኖሚክስ መምህር ፕሮፌሰር መሐመድ ጣሂሮ ማብራሪያ ሰጥተውናል። በመጀመሪያ ያነሳነው ጥያቄ የፕሬዚደንት ዶናልድ ትራምፕ አቀራረብ እንዴት ነበር? ከቅርጽ እንነሳ። ዶክተር ብሩክ ይናገራሉ።
ፕሬዚደንቱ ዛሬ አደብ ገዝተዋል ማለት ይችላል። እውነቱን ለመናገር ብዙ ጊዜ ኦፋ እንደ መናገር ሁኔታ አለ።
ይወጣሉ ከጉዳይ
ወጣ ብሎ ከጉዳይ መናገር። ዛሬ ግን የተጻፈችዋን ሳይጨምሩና ሳይቀንሱ ከመጀመሪያ እስከ መጨረሻ የጨረሱ ሆኖ አግኝቻቸዋለሁ። ነገር ግን ንግግሩን ሲጀምሩ የምክር ቤቷን አፈ ጉባኤ እጅ ለመጨበጥ ፍላጎት ሳያሳዩ ቀርተው ብዙውን ሰው አስደንግጠዋል፣ እኔንም ጭምር። ይሄ በአሜሪካ ባህል ያልታየ ነው። እንዲህ አይነት ሁኔታዎች በጣም ታይቶ አይታወቁም። ውይይቱም ካለቀ በኋላ አጸፋዋን ስፒከር ኦፍ ደ ሀውስ ናንሲ ፔሎሲ ወረቀታቸውን ሲቀዳድዱ ታይቷል። ይህም ራሱ በጣም የከረረ ሁኔታዎች እንዳሉ ያሳያል። መቼም ከወዲሁ አጠቃላዩ በተረፈ ቤት ውስጥ የሚያጨበጭብና የሚደግፍላቸው የራሳቸው ደጋፊዎችና የፓርቲ ሰዎች ናቸው። ዲሞክራቶች ግን ምንም ድጋፍ ሳያደርጉ ጸጥ እንዳሉ ተጀምሮ እስካለቀ ድረስ በዛ ሁኔታ ተደምድመዋል። ይሄ እንግዲህ ያልተቋጨ ሁኔታ ብዙ ጉዳያቸዋል አሜሪካ ውስጥ ያንን ያንጸባረቀ ሁኔታ ነው። ፕሬዚደንቱም ለደጋፊዎቻቸው ላይ ያተኮረ ንግግር በአብዛኛው ያደረጉት
ከዚሁ ከቅርጽ ሁኔታ ሳንወጣ የኮሊን ዩኒቨርሲቲው ፕሮፌሰር መሐመድ ጣሂሮ የክሱን ጉዳይ ማስታውሰዋል።
ሁለተኛው ደግሞ ፕሬዚደንት ትራምፕ በኮንግረስ መከሰስና ጉዳያቸው ሴኔት ቀርቦ እዛ መኖሩና በዚህ መሀል ይሄ ንግግር መሆኑ በጣም የተለየ ያደርገዋል። በዛ ሲደርሱ ፕሬዚደንት ትራምፕ ናንሲ ፔሎሲን እጅ መንሳት ያልፈለጉ ይመስላል። ያ ደግሞ መጨረሻ ላይ ንግግሩ ሲያልቅ ናንሲ ፔሎሲ ወረቀቱን እዛው ቆመው ቀዳደው እዛ ጥለውት ነው የወጡት እና በጣም ትልቅ ቴንሽን ውጥረት የነበረበት ነበር ማለት ይቻላል።
አሁን ለመሆኑ በእናንተ ግምት የፕሬዚደንቱ ሪፖርት ምን ያህል ትክክል ነው? ምን ያህልስ ትክክል አይደለም?
ስራ አጥነት በጣም ቀንሷል። እሱ እውነት ነው። ስራ አጥነት 3.5% ነው አሁን። ያ ማለት ደግሞ በጣም ዝቅተኛ ነው። ደሞዝ ጨምሯል። እሱም ትክክል ነው። ብዙ ያሉት ትክክል ነው። ግን የአሜሪካን ኢኮኖሚ ከወደቀበት ከገደል ውስጥ ነው ያወጣሁት ብለው ሲናገሩ ትንሽ ሚስሊዲንግ ይመስለኛል።
ሚስሊዲንግ ማለት
ትክክል አይደለም፣ ውሸት ሳይሆን ትክክል አይደለም። ይሄን የምለው ደግሞ ፕሬዚደንት ትራምፕ የወረሱት ኢኮኖሚ በጣም ጥሩ ኢኮኖሚ ነበር። እንደምናስታውሰው በ2008 ፕሬዚደንት ኦባማ ፕሬዚደንት ሆነው ሲቀበሉ ሪሴሽን ነበር፣ በጣም ወድቆ ነበር እና ኦባማ ይህንን አሻሽሎ ነው ለፕሬዚደንት ትራምፕ አሳልፎ የሄደው እና ፕሬዚደንት ትራምፕ የወደቀን ኢኮኖሚ አይደለም ያነሱት። እውነት ነው። በእሳቸው ዘመን ኢኮኖሚ በጣም በጣም ተሻሽሏል። ስታክ ማርኬት እሳቸው ያሉት ይሄ ሁሉ ትክክል ነው። ግን የወደቀን ኢኮኖሚ አይደለም ያነሱት እሳቸው ክሌም እንዳደረጉት ለማለት ፈልጌ ነው።
የሀገራችን ሁኔታ ስቴት ኦፍ ዘ ዩኒየን ከማንኛውም ጊዜ በተሻለ ሁኔታ ካለፈው ጊዜ የተሻለና ጠንካራ ነው ብለዋል ፕሬዚደንቱ። ፕሮፌሰር ብሩክ እንዴት ያዩታል ይሄን አባባል?
ይሄ እንግዲህ እንደሳቸው እይታ እሳቸው የፈለጉት መልእክት ካለ ያን ለማስተላለፍ በዛ አኳያ ማየት እንችላለን። ያን ምድር ላይ ካለው አሁንታ ጋር መወዳደር ያለብን፣ ለምሳሌ ከጤናው ብጀምርልህ ፕሪ ኤግዚስቲንግ በሽታዎች ይባላሉ
የነበሩ ህመሞች
እንደ እንበል ካንሰር የመሳሰሉትን፣ እሱን በተመለከተ በጣም እንደ ብረት የታጠረ እንደ ብረት ልብስ አድርጌ ለእሱ ጉዳይ ይከራከራለሁ የሚል አጀንዳ ነው ዛሬም ሲያስተጋቡ የነበሩት እንደ ቅርብ ጊዜ ሁሉ። ይሄ እንደምናውቀው ፋክቱ እንደሚናገረው ይሄ ውሸት ነው። ያ ላይ ምንም ድጋፍ ያደረጉት ነገር የለም። ፕሬዚደንት ኦባማ አፎርደብል ሄልት ኬርን ያንን ጉዳይ አስፈጽመው ሄደውበት አሁን ትንሽ የመመለስ ሁኔታ አለ። እንዲህ ሁኔታዎች አሉ። የህጻናትን ዝቅተኛ ገቢ ያላቸውን ሰዎች የምግብና የድጎማ የመሳሰሉን ሁሉ ተጠናክረዋል። መደገፍ የሚገባቸው እንደግፋለን የመሳሰሉት የሚሉት ነገር አለ። እሱ ሁሉ ዲስፕሩቭድ ሆኗል። ፔድ ፋሚሊ ሊቭ የመሳሰሉትን አንስተዋል። ፖለቲካውን በተመለከተም ለምሳሌ ፍልስጤምና እስራኤልን ብናነሳ ጉዳይ ሰሞኑን ፊርማውን የተደረገውን እርግጥ አንድ ትልቅ ክንውን ነው። እሳቸው የሚመኩበት አማቻቸውን መድበው እና ቲማቸውን በተግባር ላይ ለመዋል ጥረው ውጤቱንም አሰምተውናል። ነገር ግን አቀራረቡ ላይ ሁልጊዜ የምናየው ሁለቱም አካላቶች ሁለቱም ፓርትነርስ እንደተቀበሉት ነው። ነገር ግን በፍልስጤሞች በኩል እንደሚጎድልና ተሳትፎ እንደሌላቸው በግልጽ አስቀምጠውታል። እንግዲህ አሁንም ለምንድን ነው እሳቸው የሚያዩበት እይታ አለ ለራሳቸው ደጋፊ የሚያቀርቡት፣ ግን ከሪያሊቲው ጋር ከምድር ጋር ስናወዳድረው ደግሞ ሪያሊቲው ሌላ ነው ለማለት ነው። ቻይናና አሜሪካንን ንግድ በተመለከተ ለምሳሌ አሜሪካ መደፈር የለባትም፣ አሜሪካ መበዝበዝ የለባትም፣ ለአሜሪካ መቆም አለብን የሚለው ወጪ ሀሳብ እንዳለ ሆኖ ሁሉም በአብዛኛው አሜሪካ የሚደገፈው ሆኖ ነገር ግን ችግሩ እንዴት ተከሰተ? ችግሩ እንዴት መጣ? ማተጎዳ በቻይናና በአሜሪካ ጥል ስንል የአሜሪካ ቢዝነስ ኢንትረስቶች በጣም ተጎርተዋል። መልሰው ነው ራሳቸው ይሄንን ነገር ለማስተካከል እንደገና ወደ ቻይኖች ቀርበው ማስተካከያ ያደረገበት። ግን ይሄ ማስተካከያ ሲደረግ ብዙ ቢሊዮን ዶላር አሜሪካ ካጣች በኋላ ነው። እና ይሄንን ዘለው በጠቋሚ ነገር እንዲያርገናል የሚል ሁኔታ ነው ያየው ካሱ ሰለሞን። እና ትኩረታቸው ንግግራቸው ማላ አይነት ኮሮ ሲባል ፓወር ቤዝ አላቸው የራሳቸው ደጋፊዎች እዛ ላይ ያተኮረ ይመስላል። ነገር ግን ስቴት ኦፍ ዘ ዩኒየን ሁልጊዜ ማተኮር ያለበት ምንድነው? አሜሪካንን ሁሉንም ተቃዋሚውንም ደጋፊውንም የሚሳተፈውንም የማይሳተፈውንም ሁሉንም በመልኩ አድሬስ የማድረግ ሁኔታና ሁሉም በኩልነት ያየ አገርን እንደ አገርነት የአገሩ ፕሬዚደንት ናቸው። የአገር ፕሬዚደንት ሲሆኑ ደግሞ ሁሉን መወከል አለባቸው። በዛ አኳያ መልስ እያገኘ ይህን እንዲህ ለማድረግ አቅጄ ይሄ ተግባር ላይ ውሏል። ይሄ ላይ መሰናክል ገጥሞናል። እዚህ ላይ ደክመናል። ይህን ሞክረን ሳያሳካ ቀርቶ በዚህ ተክተናል በሚል መልክ ነው የአሜሪካ ፕሬዚደንቶች እስካሁን ሲያደርጉ የነበረው። እና አዎንታዎች ላይ ትኩረት የማድረግ አይደለም ፕራዮሪቲው ይህናረኩና በቅጽል መልክ እንዲህ አድርገናል ደግሬተስ እንዲያርገናል ቆንጆ ነው ግሩም ነው የሚል መልክቶች ጎላ ብለው ይሄም የሳቸው ስታይል ነው። በዛ መልክ ነው የቀረቡት እና በዛ አኳያ ነው ማየው።
እስቲ የራሳችሁን ግምገማ ደግሞ እዚህ ጋር እንድትሰጡኝ ይፈልጋለሁኝ። ፕሬዚደንቱ ቁጥሮች እየጠሩ ነው ሲናገሩ የነበረው፣ የት አካባቢ ለውጥ እንዳመጡ ነው በዝርዝር ሲናገሩ የነበረው። እናንተ ስትመለከቱት ከዚህ አኳያ የትራምፕ አስተዳደር ፕሬዚደንት ትራምፕ ወደ ዋይት ሀውስ ከገቡ ወዲህ አሜሪካ የምትገኝበት ሁኔታ ስቴት ኦፍ ዘ ዩኒየን ምንድን ነው ብላችሁ ታስባላችሁ? እንደ ባለሙያ
እዛ ከመሄዳችን በፊት ሰለሞን፣ ትንሽ ሙያም ስለሆነ ይሄ ፕሪ ኤግዚስቲንግ ኮንዲሽን የሚሉትን ትንሽ
የጤናውን
ካት ፈልጌ ነበር። የጤናውን እና ፕሬዚደንት ትራምፕ የተናገሩት ምናልባትም ትክክል እንዳልሆነ ለማሳየት ፈልጌ ነው። አንደኛው ኢንዲቪጁዋል ማንዴት የሚሉት ነገር ነበር ኬር የሚሉት፣ እሱን ያፈረሰው ትራምፕ ነው። ኢንዲቪጁዋል ማንዴት ማለት እንደምታውቁት ሁሉም ሰው ጤነኛም ሰው የጤና ኢንሹራንስ እንዲገዛ ማስገደድ ማለት ነው። ከዛ በኋላ በዛ በተገኘው ገቢ ይሄ ፕሪ ኤግዚስቲንግ ኮንዲሽን ያላቸውንም ሰዎች የጤና ኢንሹራንስ እነሱን መሸፈን ማለት ነው። ይሄንን በአንድ በኩል ካፈረሰ በኋላ ፕሬዚደንት ትራምፕ ኢንሹራንስ መግዛት አሁን ግድ አይደለም፣ በኦባማ ኬር መሰረት ግን ግድ ነበር። ይሄንን ያደረገው ትራምፕ ነው። እንደገና አሁን ተመልሶ ፕሪ ኤግዚስቲንግ ኮንዲሽን ከበር አረጋለሁ ሲል ትንሽ የሚታመን አይደለም። ሁለተኛው ደግሞ ይሄ ቀረጥ ታሪፍ የሚሉት እሱ ትራምፕ ሲናገር ቅድም ምንድን ነው ያለው? ቻይና ያስተካከልኩት በታሪፍ ነው እንደማለት፣ እንደዛ አይነት አነጋገር ነው የተናገረው። እኔ ባልሆን ኖሮ ቻይና ልክ እንደ ድሮው አሜሪካን ትበዘብዝ ነበር፣ እኔ ነኝ መጥቼ አቁሙ ብዬ ያስቆምኩት። ይሄንን ደግሞ ያደረኩት እነሱ እቃ ላይ አሜሪካን የሚመጣ እቃ ላይ ዋጋ በመጨመር ነው እና አሜሪካን ብዙ ገንዘብ ሰብስባለች ብሎ ብዙ ጊዜ ይናገራል ትራምፕ። እና ይሄ ደግሞ እዚህ ስቴት ኦፍ ዘ ዩኒየን ላይ የተደረገው እና መሬት ላይ ያለው በጣም የተለያየ ነው። መሬት ላይ የአሜሪካን ገበሬዎች በጣም እየተጎዱ ነው በአሁኑ ጊዜ። ግን ያንን ፕሬዚደንት ትራምፕ እንደ ጥሩ ነገር አድርጎ ነው ጨረፍ አድርጎ ያለፈው። ሌላው ደግሞ ስቴት ኦፍ ዘ ዩኒየን በጠቅላላ እንዴት ታያላችሁ እንደዚህ ብሏል የተባለው ሁልጊዜ እንደዛ ነው የሚባለው። አሁን ያለፈውን አመት ስሰማው ነበር ዛሬ እና ብዙ አሁን ዛሬ የተናገረው እዛ ላይ የተናገረውን ነበር። ለምሳሌ ስለ ሴቶች ባለፈው አመትም እንደዚህ ያደርጋለሁ ብሎ የተናገረውን ደግሞ ዘንድሮም ተናግሯል። እና ምንድን ነው እኔ እንደመስለኝ ማለት ማድረግ የፈለጉት ይሄ ፕሬዚደንት ኢምፒች የተደረገው ልክ እዛ ቆሞ በተናገረበት አዳራሽ ውስጥ ነበር እና ኦልሬዲ ተከሷል። የእሱ ጉዳይ ሴኔት ውስጥ ነው እየታየ ያለው እና የሚያስፈልገውን ነገር በሙሉ እናርግ። የትራምፕን የሰውነት ቋንቋ ስታይ ኢምፒችድ የሆነ ወይንም የተከሰሰ ሰው አይመስልም፣ እንዲያውም የናቃቸው ነው የሚመስለው። እንደ ናንሲ ፔሎሲም የተናደዱትም ለዛ ይመስለኛል። እነሱ የሰሩትን ነገር እንደ ትንሽ አሳንሶ እሱ ራሱን አገዝፎ ነው ያቀርበው እና ያ ደግሞ ዲሞክራቶችን በጣም አናዷል እኔ እንደሚመስለኝ።
ፕሮፌሰር መሐመድ እርሶ እንደ ምጣኔ ሀብት ምሁር እንዴት ነው የሚያዩት የዩናይትድ ስቴትስን የአሁን ሁኔታ? በእርግጥ ፕሬዚደንቱ እንዳሉት ጠንካራ ነው ወይስ አይደለም?
በኢኮኖሚ ብቻ ትራምፕን ጀጅ ማድረግ ካስፈለገ ፖይንት አለው። ትራምፕ ራሱ ተናግሮታል። እኔን ከፈለጋችሁ እኔን ጥሉኝ፣ ግን ኪሳችሁን አትጠሉም አይነት አነጋገር ብዙ ጊዜ ይናገራል ትራምፕ። እና ኢኮኖሚን የምንገመገምበት ቁጥሮች አሉ። ለምሳሌ የስራ አጥነት ቁጥር አለ።
በእነዚህ ሁሉ ታይቶ ፕሬዚደንት ትራምፕ በመጣኔ ሀብቱ አያያዝ ከታዩ ኤ ያገኛሉ ብለዋል ፕሮፌሰር መሐመድ ጣሂሮ። በሌሎችም ጉዳዮች ላይ ውይይቶችን አድርገናል። በፌስቡክና በዌብሳይታችን ላይ ይገኛል፣ ሙሉ ተመልከቱት። ወደ ተከታዩ ዝግጅት እናልፋለን። ሐኪሙን ይጠይቁ። ኮሮና ቫይረስ ነው የዛሬው የሐኪሙን ይጠይቁ ዝግጅት። በፍጥነት እየተዛመተ ነው፣ አሳሳቢነቱም እየጎላ ነው። ዓለም አቀፍ ገጽታውንና ወረርሽኙን አስመልክቶ በኢትዮጵያ ውስጥ ያለውንም ሁኔታና ዝግጅት ይፈትሻል ሐኪሙን ይጠይቁ። ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ደኤታ፣ እንዲሁም ዶክተር ዳውድ ሰይድ ሲራጅ በዊስኮንሰን ዩኒቨርሲቲ የተላላፊ በሽታዎች ሕክምና ፕሮፌሰር ተጋብዘዋል። አሉላ ከበደን ያነጋግራቸው።
ዶክተር ሊያ ታደሰ፣ ዶክተር ዳውድ ሰይድ ሲራጅ፣ እንግዶቼ በቅድሚያ ሁለታችሁንም ለጊዜያቸው አመሰግናለሁ። የቅርብ ጊዜውን ትኩስ መረጃዎች በማስቀደም ልንደርደር። በቻይና መውጫ መግቢያው በተዘጋባቸው ከተሞች ከ60 ሚሊዮን በላይ ሰዎች ባሉበት እንዲቆዩ ተደርገዋል። በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ከ24,000 በላይ ሲደርስ ባለፉት 24 ሰዓታት ውስጥ ብቻ ያ ቁጥር ከ3,000 በላይ ጨምሯል። በዓለም ዙሪያ ያለውም ስርጭት ያንኑ ያህል እየገዘፈ ነው። እስካሁን በ25 ሀገሮች ውስጥ ለቫይረሱ መጋለጣቸው የተረጋገጡ ሰዎች ተገኝተዋል። ለህልፈት የተዳረጉት ሰዎች ቁጥርም በእጅጉ በማሻቀብ ላይ ነው። በአጭሩ እጅግ አሳሳቢና አጣዳፊ ሁኔታ ከስቷል። ዶክተር ዳውድ ከእርሶ ልጀምር። ለመሆኑ ዓለም የዚህን ገዳይ ወረርሽኝ አጣዳፊ ስርጭት እንዴት እየመከተች ነው? እስኪ ዓለም አቀፉን ገጽታ በሚመረምሩበት እንንደርደር።
አመሰግናለሁ አሉላ። እንደምታየው ይሄ ወረርሽኝ በጣም በፍጥነት እየተዛመተ ያለ ነው የሚመስለው። ቁጥሩ ከቀን ወደ ቀን በጣም እየጨመረ ነው ያለው። አሁን ትናንትና ማታ ሪቪው አድርጌ ወደ 18,000 የነበረው ጠዋት ደግሞ ስነሳ ከ20,000 በላይ ኬዞች ነው ሪፖርት የሆኑት። ወደ 300 የሚሆን ሰው አልፈዋል። በእርግጠኝነት ማወቅ የምንችለው ያለ ነው ከኖርማል ፍሉ ከምንለው ኢንፍሉዌንዛ ከምንለው ህመም ጋር ስናወዳድረው ሁለቱም ቫይረሶች ስለሆኑ የመተላለፍ አቅሙ በጣም የጠነከረ ሆኖ ያገኘ ነው።
ባለፈው ውይይታችን ዶክተር ዳውድ በተለይ ከሰው ወደ ሰው የመተላለፍ እድሉና ለቫይረሱ የተጋለጡ ሰዎች ምልክት ከማሳየታቸው በፊት የማስተላለፍ እድል መኖሩ የስርጭቱን ፍጥነት ወይም አደጋውን ከፍ ሊያደርገው እንደሚችል ተነጋግረን ነበር። በዚያ ሁኔታ ውስጥ የተለወጠ ነገር አለ? ከአንድ ሰው ወደ ሌላ የሚተላለፍበትን ሁኔታ ይበልጥ እንዲስፋፋ ያደረገበት የተለየ ምክንያት ይኖር ይሆን ከቀደሙት አስተያየቶ በተጨማሪ?
አዎ፣ እዚህ ላይ አክቹዋሊ ጥሩ ዜና ነው ያለው። ይሄ ሰዎች ምልክት ሳይኖራቸው ወደ ሌላ ሰው የማስተላለፍ እድል አላቸው ተብሎ ኢንፎርሜሽኑ ለሁሉም ተለቆ የነበረው ከጀርመን መጣ አንድ ጥናት ነው። ኒው ኢንግላንድ ጆርናል ኦፍ ሜዲሲን የሚባል በጣም የተከበረ ሕክምና ጆርናል አሜሪካ ውስጥ የሚታተም በጣም አስቸኳይ ከመሆን የተነሳ ወዲያው ታትሞ ነበር። ትናንትና ግን የወጣው ኢንፎርሜሽን እንደሚለው አክቹዋሊ የኢንፎርሜሽን ስህተት ነበረው። ሳይሳብም አይቀርም እንደውም ምልክት ሳይኖራት አስተላለፈች የተባለችው ሰው እንደገና መልሰው ሄደው ሲያደርጉ ምልክት ነበራት፣ ነገር ግን ሌሎች ሰዎች ምልክት እንዳላት አላወቁም ነበረ ነው ነገሩ። እና ይሄ በጣም ጥሩ ነገር ነው። አዲስ ነው ህመሙ፣ ግን የምታገናኘው ክር አሁን የተበጠሰች ትመስላለች። በሽታው ምልክት ሳያሳይ ህመም ያሳለፈ ሰው አሁን ዶክመንትድ የሆነ
በዚህ ሰዓት የለም።
አንድ ነበረ ሪፖርት የተደረገው፣ እሱም አሁን የዓለም የጤና ክፍልም ኒው ኢንግላንድ ጆርናል ኦፍ ሜዲሲንም የዚህን ኢንፎርሜሽን ምንጭ እርግጠኛነቱን አሁን ሙሉ ለሙሉ እያጣሩ በዚህ አንድ ቀን ሁለት ቀን ውስጥ ጽሁፍ ያወጣሉ ባይ ነኝ።
ማረጋገጫው ይወጣል። መልካም። ይሄ በእርግጥም መልካም ዜና ነው። አሳሳቢነቱን የመቀነስ እድል ይሰጣል ብሎ ማሰብ ይቻላል። ሌሎች ጥያቄዎችን አነሳለሁ። በቀጥታ ወደ አዲስ አበባ ልሻገር። ዶክተር ሊያ፣ ይሄ አሳሳቢነቱ የጎላ የህመም አይነት በኢትዮጵያ ውስጥ ያን ለመቆጣጠር እየተደረጉ ያሉትን እርምጃዎች እንደው በአጭሩ በማየት ብንጀምር፣ ተጠርጥረው በማቆያ ውስጥ ሰዎች ስለመኖራቸው ዘግበናል። የኢትዮጵያ አየር መንገድ ደግሞ ይልቁን ወደ ቻይና በርካታ በረራዎችን የሚያደርግ ትልቁ የአፍሪካ አየር መንገድ እንደመሆኑም አሳሳቢነቱ ከፍ ያለ ነውና በምን ደረጃ ላይ ይገኛል ኮሮና ቫይረስን የመከላከሉ ስራ በአሁን ሰዓት?
እሺ፣ አመሰግናለሁ። ባለፈውም ሲገለጽ እንደነበረው ለመከላከል የሚደረገው ስራ በተለያየ አቅጣጫ ወይም በተለያየ ደረጃ ነው። በዋነኛነት አየር መንገድ ላይ ከሚሰራው ስራ ይጀምራል። ምንም እንግዲህ በየዕለቱ የማጠናከር ስራም እየተሰራ ነው። በዋነኛነት እንግዲህ ስክሪን የሚደረገው ያው ሁሉም ጋር እንደሚደረገው ቴምፕሬቸር ወይም ሙቀት በመለካት ነው። ሁሉም መንገደኛ የሚለካ ቢሆንም የትኛውም አየር መንገድ የመጣ የትኛውም መንገደኛ ኢንተርናሽናልም የሆነ ሎካሉ በእነዚህ ተርማል ስካነሮች የሚያልፍ ቢሆንም በተጨማሪ ደግሞ ከቻይና እና ከሌሎች በሽታው ከታየባቸው ሀገሮች የሚመጡት ደግሞ ተጨማሪ የሆነ አንደኛ ዝርዝር የሆነ መረጃ ሞልተው እንዲገቡ ነው የሚደረገው። በሁለተኛ ደረጃ ተጨማሪ ደግሞ የሙቀት መጠናቸውን የመለካት ስራ በተጨማሪ ሁኔታ ይሰራል። በየዕለቱም እንግዲህ ይህንን ለማጠናከር ሴፍ ለማድረግም ከኢትዮጵያ አየር መንገድና ኤርፖርቶችና ሲቪል አቪዬሽን ጋር የተለያዩ ስራዎችን እየተሰሩ ነው። ለምሳሌ ከቻይና የሚመጡ መንገደኞች በተቻለ መጠን ትራፊኩ ለብቻ እንዲሆን የማድረግ ስራ እንደዚህ ይሰራል። እዛው ያለው የጤና ቡድን እንግዲህ ይህንን ሁሉ ስክሪኒንግ ይሰራል። ኤኒ ሙቀት ያለው ሰው ካለም ወደ ተዘጋጀው አይሶሌሽን ስፍራ ይወሰዳል። ነገር ግን አሁን ባለው ብዙ መንገደኞች ትራንዚት የሚያደርጉና ተመልሰው የሚወጡ ቢሆኑም ወደ ሀገር እስከተው ደግሞ የሚቀጥሉትን ደግሞ በተሞላው መረጃ መሰረት ክትትልም በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባለው ናሽናል ፐብሊክ ሄልዝ ኢመርጀንሲ ማኔጅመንት በምንለው ቲም ክትትል ይደረጋል። በክልሎችም ባለው ግን በዋነኛነት በናሽናሉ በተለይ በስልካቸው ጥሪ እየተደረገ ያሉበት ሁኔታ ቼክ የማድረግ በተቻለ መጠን ሲቻል መጀመሪያ ካይ በተለይ ቁጥራቸው ትንሽ በነበረበት ሰዓት በተለይ ከውሃን የመጡ ካሉ ጠበቅ ያለ ክትትል ይደረጋል። አሁን በአብዛኛው ያው ቻይናም ሎክዳውን በማስመጓ ከውሃን የሚመጣ ብዙም አይገኝም። የሚገኙም ካሉ እነሱን አይዞሌት የማድረግ ዲሲዥን ወስደን እየተንቀሳቀስ
ለይቶ ማቆያ ቦታ ነው እየገለጹ ያሉት።
ልክ ነው። ለይቶ ማቆያ ቦታ እንዲቆዩ ለ15 ቀን ማለት ነው። ላለፉት እንግዲህ 10 ቀናት እንደዚህ በሚደረገው ክትትል ውስጥ ከውሃን የሚመጣ መንገደኛ በጣም ጥሩ አናሳ ነው። ይህንንም አክቹዋሊ የወሰነውን በቅርብ ነው። ነገር ግን ምልክቱ ካለባቸው ግን ሁሉም ለይቶ ማቆያ ውስጥ ይገባል። አሁን ባለፈው እንደገለጸው 4 የነበሩት ውጤታቸው ኔጌቲቭ ሆኖ ወጥተዋል። ያው በጤንነታቸውም ጥሩ ነው። በአሁኑ ሰዓት ግን ትላንትና በተደረገው መግለጫ 4 ሰዎች በለይቶ ማቆያ ውስጥ ይገኛሉ። 3 አዲስ አበባ ላይ የሚገኙ፣ 1 በትግራይ የሚገኝ፣ 4ኛም ደግሞ ማታ ትላንትና የተጨመረ አለ። እነዚህ አሁን ባላቸው ሁኔታ ያላቸው ምልክቶች በጣም መጠነኛ የሚባል ምልክት ነው ያላቸው የሳል ምልክቶች። ነገር ግን ያው ያንን እስከምናረጋግጥ ድረስ ለይቶ ማቆያ ውስጥ ይገኛሉ። ውጤቱን እንግዲህ እስክናገኝ ድረስ ገና አላወቅንም። ነገ ነው ውጤቱን እናገኛለን ብለን የምንጠብቀው።
በምርመራ አልተረጋገጠም፣ ገና ምርመራ ተወስዶ በምልክት ብቻ ነው የቆዩት።
እና ምርመራው ያው ሲመጣ ሲረጋገጥ ነው ምን ሊወጡ የሚደረገው ነጻ መሆኑ ከተረጋገጠ።
መልካም። ዶክተር ሊያ፣ እስካሁን የምርመራ ናሙናውን ወደ ውጭ ሀገር በመላክ ነው ውጤቱን የምታረጋግጡት? ከችግሩ አጣዳፊነት አንጻር ግን ምርመራውን በሀገር ውስጥ ለማካሄድ ምን ያህል እድል አለ? እስካሁን የተደረገ ጥረት ይኖር ይሆን?
አዎ፣ ያንን ምርመራ እዚሁ ለማድረግ ባለፈው ሳምንታት ጀምሮ ብዙ ሙከራ እያደረግን አሁን እንግዲህ በእነዚህ 2 ቀናት ውስጥ እንደዚህ እንደምናገኝ ተስፋ አድርገናል። ምክንያቱም ይሄ እንትን ምርቱን በጣም ዲማንድም ሀይ ስለሆነ በተለይ በቻይና በኩል ያለው ዲማንድም ሀይ ስለሆነ ለሀገሮች አፍሪካ ውስጥ ራሱ ጥቂት ሀገሮች ነበሩ ቴስት የሚያደርጉት፣ ደቡብ አፍሪካና ሴኔጋል ነበር። ትናንት ናይጄሪያ ጀምሯል። ስለዚህ አሁን በዚህ 2 ቀን ውስጥ እናገኛለን ብለን እናስባለን። ያ ደግሞ የምናደርገውን የክትትልና ስክሪኒንግ ስለሚያጠናክርልን የተሻለ ይሆናል። ከዛ በተጨማሪ ያው እንግዲህ እነዚህ የይቶ ማቆያ ቦታዎችን የማስፋትና በሽታው ከተከሰተና ከፍተኛ ደረጃ ህመም ደግሞ ከተገኘ ጽኑ ህሙማን ማከሚያዎችን ደግሞ አሁን ለጊዜ በሁለት ሆስፒታሎች ተዘጋጅተዋል። እንደ አስፈላጊነቱን የማስፋት ስራም ደግሞ ኦልሬዲ ጀምረናል።
መልካም። እስኪ ተለቅ ወዳለው ሁኔታ እንሂድ። አሳሳቢነቱ የመጨመሩን ያህል ዝግጅቱ እየተጠናከረ የሄደውን ያህል የቀነሰ አይደለም። ገና ከፍታውን በመጨመር ላይ ያለ ህመም እንደመሆኑ አነጋጋሪ ጉዳዮች እየተሰሙ ነው። በቻይና ዓለም አቀፍ ቴሌቪዥን ኔትወርክ ከትላንት በስቲያ የወጣ መግለጫ የኢትዮጵያ አየር መንገድ በረራውን አላቆምም አለ የሚል አይነት ርዕስ የያዘ መግለጫ ወጥቷል። የአየር መንገዱ ሲኢኦ አቶ ተወልደ ገብረ ማርያምም የዓለም ጤና ድርጅትን መመሪያ እየተከተልን ነው፣ የሚያስቆምን ምክንያት የለም የሚል አስተያየት ሰጥተዋል። ይሁንና በብዙ አገሮች ግን በረራዎች እየቆሙ መሆናቸው ይታወቃል። እና እንዴት ነው ይሄንን ማስረገጥ የሚቻለው?
አንድ እድል ነው ያለን እኛ ኢትዮጵያ፣ እውነት ለመናገር እንዳይገባ መከላከል ካልቻል፣ አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ ባለሙያው እንኳ ብዙ አስቸጋሪ አይደለም፣ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አንድ እድል ነው ያለን።
ይሄ በሽታ ሁኔታ እየጨመረ መሄዱ እና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው።
አድማጮች፣ የኢትዮጵያ አየር መንገድ መውሰድ አለበት የሚባለውን እርምጃ አስመልክቶ የአየር መንገዱንም ባለስልጣናት የምናገኝበትን ጨምሮ እንግዶቼ ዶክተር ዳውድ እና ዶክተር ሊያ ሰጧቸውን መልሶች በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቼን ዶክተር ሊያ ታደሰን እና ዶክተር ዳውድ ሰይድ ሲራጅን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሶሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን መርቷል። አብራችሁን ስለቆያችሁ ከልብ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ጤና ይስጥልኝ።